ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ፕሮግራማችን በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩት ጥቃቶች ቆመው አንጻራዊ መረጋጋት ቢኖርም ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎቹ ገለጹ።
አሁን ትልቁ ችግራችን ምንድነው? የምግብ ምግብ ውሃ፣ እነዚህ በቃ የምግብ ፈጆታዎች ናቸው። ውሃ አሁን ምንም ነገር የለም።
ነዋሪዎችን አነጋግረናል። በሌላ በኩል ደግሞ የኢትዮጵያ መከላከያ ሰራዊት በጅጅጋና በሌሎች የሶማሌ ክልል ከተሞች የደረሰውን ችግር ለማርገብ እየሰራ መሆኑን ለሀገር ውስጥ መገናኛ ብዙኃን አስታውቋል።
በአሁኑ ወቅት በከተማ ውስጥ መረጋጋት አለ። ሰው መንቀሳቀስ ጀምሯል። ከጊዜ ወደ ጊዜ ደግሞ እየተሻሻለ የመጣበት ሁኔታ አለ። ሆኖም ግን አንዴ ወደ ነበረበት ሁኔታ መመለሱ ጊዜ ቀናትን ሊወስድ ይችል ይሆናል።
የመከላከያ ሚኒስትር አቶ ሞቱማ መቃሳ ናቸው፣ ይዘናቸዋል።
በሌላ ዜና ደግሞ በተጨማሪ በተከታታይ በማቅረብ የጀመርነው ቦሌ ቦሌ ዝግጅት አባትና ልጅን በእንግድነት ይዘናል። በቅርቡ ወደ ኢትዮጵያ ሊገባ ያቀደው ኤፍሬም ማዴቦ ከልጁ ቢንያም ጋር በጋቢና ለመጨረሻው ክፍል ተሳፍሯል።
በእርግጥ ኢትዮጵያ ውስጥ ለ8 ዓመት አልሄድኩም። ወድጄ አይደለም ያልኩት፣ ሳልወድ ነው። በግድ መግባት ስላልቻልኩ ነው። አሁን ለመሄድ በጣም ውስጥ ከአንተ ጋር ብዙ ጊዜ ባሳለፍ ደስ ይለኛል። ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ። የነጻነት፣ የፍትህ፣ የዲሞክራሲ ፕሮጀክት አለ። አላለቀም እሱ። አሁን
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ካርቱም ላይ የስልጣን ክፍፍል ስምምነት ላይ ከደረሱት የደቡብ ሱዳን ተቃዋሚ ፓርቲዎች መካከል አንዳንዶቹ በስምምነቱ በተካተቱት በአንዳንዶቹ አንቀጾች ባንስማማም የፈረምነው ለሰላም እድል ስንል ነው ይላሉ። ሆኖም ኢጋድ ማለትም የምስራቅ አፍሪካ ሀገሮች የልማት በየነ መንግስታት ባለስልጣን ትላንት ማክሰኞ ባወጣው መግለጫ የተጠናከረ የሰላም ውል እስኪደርስ ፕሬዚዳንት ኦመር ሐሰን አልበሽር ከሚገኙበት ከሱዳን ሸምጋዮች ቡድን ጋር ሆኖ ድርድሮቹን ማስተባበሩን እንደሚቀጥል አስታውቋል። በኢጋድ መግለጫ መሰረት የኬንያ ፕሬዚዳንት ኡሁሩ ኬንያታ ለካርቱም የሰላም ሂደት ቀጣይነት ድጋፍ የሚሰጥ የባለሙያዎች ቡድን ይልካሉ።
የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዝዳንት ጆሴፍ ካቢላ ድጋሚ ለመመረጥ እንደማይወዳደሩ አስታወቁ። በመጪው ምርጫ የቀድሞ የሀገር አስተዳደር ሚኒስትር ኢማኑዌል ራማዚ ሻድሪን እጩነትን እንደሚደግፉ አስታውቀዋል። ይህን ዛሬ ይፋ ያደረጉት የኮንጎ መንግስት ቃል አቀባይ ላምበርት መንዴ ሲሆኑ ጉዳዩ ይፋ መሆኑ ሚስተር ካቢላ ህገ መንግስቱ 2 የስልጣን ዘመን ብቻ ቢፈቅድም ለ3ኛ የስልጣን ዘመን ሳይወዳደሩ አይቀሩም ተብሎ ለአመታት የቆየውን ጥርጣሬ አክትሞታል። እንደ አውሮፓውያን አቆጣጠር በሚቀጥለው ታህሳስ 23 ለሚለየው ፕሬዝዳንታዊ ውድድር እጩዎች የነበራቸው የመመዝገቢያ ቀነ ገደብ ዛሬ ከቀትር በኋላ አብቅቷል። ካቢላ 2ኛው የስልጣን ዘመናቸው አብቅቶ ከመንበሩ መውረድ የነበረባቸው ባለፈው 2016 መጨረሻ ሲሆን ህገ መንግስታዊ እቅድ ጠቅሰው በተጠባባቂነት እስካሁን ቆይተዋል።
የዚምባብዌ ተቃዋሚ ፖለቲከኛ ቴንዳይ ቢቲ ዛምቢያ ድንበር ላይ ተይዘው ታሰሩ። ጠበቃቸው ኢንኮ ቢዜታ ሚሎሉ እንደተናገሩት ቢቲ የተያዙት ወደ ዛምቢያ ድንበር አቋርጠው ገብተው ጥገኝነት ሊጠይቁ ሲሞክሩ ነው ተብሏል። ቢቲ ባለፈው ሳምንት ፕሬዝዳንታዊ ምርጫ ብጥብጥ ሊቀሰቅሱ ሞክረዋል ተብለው በዚምባብዌ ፖሊስ ከሚፈለጉ 9 የዴሞክራሲያዊ ለውጥ ንቅናቄ አባላት መካከል አንዱ ናቸው። ድርጅቱ ፕሬዝዳንታዊ ምርጫ ለፕሬዝዳንቱ ኤመርሰን ምንንጋዋ ተጭበርብሮላቸዋል ብሎ ወንጅሏቸዋል።
በመጨረሻም ዩናይትድ ስቴትስና ቻይና ግሩም የሆነ የንግድ ግንኙነት ይኖራቸዋል። ነገር ግን ግንኙነቱ የሚሆነው ባለፉት ፕሬዝዳንቶች ዘመን ከነበረው ለየት ባለ መንገድ ነው ሲሉ አክለዋል። ሚስተር ትራምፕ ትላንት ማክሰኞ ለተጋባዥ የንግድ መሪዎች ባደረጉት ንግግር ቻይና ቢመቻት ደስ ይለኛል ግን እሷን ብትሆን ፖሊሲዎቿን ለዩናይትድ ስቴትስ ፍትሐዊ እንድታደርግ እንፈልጋለን ብለዋል። ከቻይና ጋር ያለው የንግድ ግንኙነት ሚዛናዊነት የጎደለው እንደሆነ በተደጋጋሚ የሚናገሩት ሚስተር ትራምፕ የአሜሪካን ሰራተኞች ጥቅም ለማስከበር እንዲቀየር የሚፈልጉ መሆናቸውን ሲያስታውቁ ቆይተዋል። ፕሬዚዳንቱ በትላንትናው ስብሰባ ላይ ሲናገሩ አስተዳደራቸው በወሰደው የግብር ቅነሳ፣ የንግድ አሰራር ቁጥጥር ደንቦችን ማስተካከያና የንግድ ፖሊሲዎች የተነሳ ምጣኔ ሀብቱ በሁለተኛው የዘንድሮ ሩብ ዓመት በ4.1% አድጓል ብለዋል። ፕሬዚዳንቱ የኢኮኖሚ እድገቱ ከአሁን ቀደም ባልታየ መልኩ ወይም በዚያ ደረጃ በሚያሰኝ መልኩ አድጓል ሲሉ ከእውነት የራቀ ድምዳሜ ሰጥተዋል። ይሁን እንጂ እንደ አውሮፓውያን አቆጣጠር ከ2011 ዓ.ም ጀምሮ የዩናይትድ ስቴትስ ኢኮኖሚ በሶስት የተለያዩ የሩብ ዓመት ሪፖርቶች ከ4.7% በላይ አድጎ ያውቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራገው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። ዝግጅታችንን እንቀጥላለን። ወደ መጀመሪያው ዘገባችን እናልፋለን። በሶማሌ ክልል ጅጅጋ ከተማ የተፈጠረውን ግጭት ለማረጋጋት በክልሉ የተለያዩ ከተሞች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ከገቡ በኋላ የነበሩ ጥቃቶች ቆመው አንጻራዊ መረጋጋት ቢኖርም ከፍተኛ የሆነ የምግብና የመጠጥ ችግር መከሰቱን ነዋሪዎች ገለጹ። ማምሻውን አንድ ስማቸው መግለጽ ያልፈለጉ ነዋሪ አነጋግሬ ነበር።
አሁን እዚህ ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ያለሁት እና ያለው ችግር ምን መሰለሽ? አሁን አንደኛ ውሃ የለም፣ ውሃ በጣም ችግር አለ፣ ይገርምሻል። ሁለተኛ ምግብንም በተመለከተ እንደዚሁ ከፍተኛ የምግብ ችግር አለ። ምንም ከተማ ውስጥ የለም፣ ይገርምሻል። ምግብም አሁን ሆቴሎችን በሙሉ ምናምን በሙሉ በቃ ባዶ ናቸው። ስለዚህ አሁን ትልቅ የረሀብ ችግር ነው ያለው። ብታይ ይገርምሻል፣ አሁን በቃ የህዝቡ አሁን እየተተራመሰ ነው፣ ይገርምሻል። በጣም
የተፈናቀሉ ሰዎች አሉ ማለት ነው።
አሁን ግቢ ውስጥ እንዳለም ያለ ነው ቤተክርስቲያን ውስጥ እኮ አሁን ማት ህዝብ ነው ያለ፣ ማት ህዝብ ነው ያለ።
ህዝቡ ወደ የቤቱ ተመልሷል፣ ወደ የመኖሪያ ሰፈሩ፣ ወደ የመኖሪያ ቀየው ተመልሷል ብለውን ነበር ትላንትና ስናነጋግራቸው። ሰው አልተመለሰም ማለት ነው ወደ የቤቱ?
ቤት መሰለሽ አሁን የተመለሱት አሁን እነዚህ መሀል ላይ ያሉት አሁን ወደ ቤታቸው ተመልሰዋል። መሀል ያሉት ዳር ዳር ያሉት ደግሞ አሁን አልሄዱም፣ ገና ናቸው እዚህ ቤተ ክርስቲያን ውስጥ ያሉት።
የምግብ እጥረቱን በተመለከተ እስቲ ንገሩን። ምንድን ነው ምግብ የለም ሲባል?
አሁን ከመንግስትም ሆነ ከድርጅትም አንድ የሚያገኘነው እርዳታ የለም። ያው ህብረተሰቡ እንግዲህ ያለው ለሌለው ነው የሚያቃምተው እንጂ ከመንግስትም ሆነ ከክልሉም መንግስትም ሆነ ከማንኛውም ሆነ ምንም እርዳታ ያገኘነው ነገር የለም እስካሁን ድረስ። በቃ ግን ያው ህዝቡ ትንሽ ያለው ለሌለው ያቃምሳል፣ ያለው ለሌለው ያቃምሳል። ይሄ ነው ያለው ሁኔታ በአጠቃላይ።
የሱቅ ባለቤቶች የሆኑ የንግድ ባለቤቶች የሆኑ ሱቆቻቸውን አልከፈቱም፣ ወደ ሱቆቻቸው አልሄዱም።
ሙሉ በሙሉ እኮ ምንም እቃ የለም። አሁን ለምሳሌ እኮ ይገርምሻል፣ አሁን በእኛ ቀጠና በተለይ 06 እና 05 አካባቢ የመጀመሪያው ረድ ምንም እቃ የለም፣ ባዶ ነው። በቃ ባዶ ነው። አሁን ምናልባት እድል ያልደረሳቸው አንዳንድ ቦታዎች አሉ። አሁን ወደዛ ወደ ኬላው መውጫ ወደ ሀረር መውጫ አካባቢ የራሳቸው የመነኞ ሶማሌዎች የሆኑ እነሱ ጋር ነው አሁን ትንሽም ሄደች ውሃም አሁን ገዝተን የምንመጣው እንደዚህም ሆነ ለፕላስታም ሆነች ምናምን ገዝተን የምንመጣው የእነሱ መደብሮች ከተከፈቱበት ቦታ አይደለም እንጂ የምናገኘው። በእኛ በኩል ምንም የለም፣ በቃ ባዶ ነው። በጣም በቃ መደብሮች ባዶ ናቸው፣ ምንም የለም። ሆቴል ቤቶችም ምንም የሉም። በአጠቃላይ ሆቴል ቤትም ምንም የለም። በቃ
ቀይ መስቀል ወይም ደግሞ ሌሎች ዓለም አቀፍ ድርጅቶች አልመጡም? አላገኟችሁም? ምዝገባ ማድረግ እርዳታ መስጠት አልጀመሩም?
ምንም መጥቶ ያየን የለም። ይገርምሻል፣ አንድም ሰው መጥቶ ያየን የለም እስካሁን ድረስ።
የጸጥታ ሁኔታስ ምን ይመስላል? ጅጅጋ ከተማ ውስጥ እና ዳር ዳር ላይ ያለው የጸጥታ ሁኔታ
አሁን በአጠቃላይ መልኩ መሀል ከተማ ሙሉ በሙሉ ሰላም ነው ማለት ይችላል። በቃ ሙሉ በሙሉ በቃ ምንም ነገር የለም። አንዳንድ ጊዜ ትንሽ ትላንትና ወደ ጫፍ አካባቢ ወደዚህ ከራማራማዊቶ አካባቢ ወደዚህ ወደ 11 ሰዓት ገደማ እንደዚህ ትንሽ የሆነች ግጭግጭ ነበረ። ወደ ሄዱና በቁጥጥር ስር አዋሉ። ስለዚህ አሁን በእኛ በኩል እዚህ አካባቢ አሁን ጅጅጋ ከተማ በጣም ኖርማል ነው ያለው። በቃ ሰላሙ በተመለከተ አሁን ኖርማል ነው፣ ጥሩ አየር ነው በተለይ ዛሬ እየተነፈስን ያለ ነው።
ስለዚህ ችግሩ የምግብና የመጠጥ ነው ማለት ነው?
አዎ፣ አሁን ትልቁ ችግራችን ምንድን ነው? የምግብ ውሃ፣ እነዚህ በቃ የምግብ ፍጆታዎች ናቸው። ውሃ አሁን ምንም ነገር የለም።
ሌላ የከተማው ነዋሪ በበኩላቸው ከተማው ውስጥ መከላከያና የፌዴራል ፖሊስ አባላት በመግባታቸው ይሰነዘሩ የነበሩ ጥቃቶች መቆማቸውን ገልጸው ነገር ግን ወደፊት ስለሚሆነውና አሁንም በነጻነት ለመንቀሳቀስ ስጋት እንዳለባቸው ተናግረዋል። እኚህ ነዋሪም ለደህንነቴ ስለምሰጋ ስሜን ደብቄ ብለዋል።
በእርግጥ መከላከያ ሰራዊት ገብቷል፣ አካባቢዎች ይዟል። ግን አንዳንድ ጥቅጥቅ ያሉ ቦታዎች ማለት ነው ሙሉ ለሙሉ ስላልተዳረሱ ችግር አለ። እዛ አካባቢዎች የሚደርሰው ችግር ሲጠቆም ያው በጥቆማ ይሄዳል፣ መከላከያ ሮጦ ይሄዳል። የመርሰር ሙከራዎች አሉ፣ የማስቸገር ሁኔታዎች አለ፣ ብዙ ነገሮች አሉ። አሁን እዚህ ግቢ ቤተክርስቲያን ውስጥ ነን የሚሆን ያለ ነው። በጣም ብዙ ህዝብ አለ እዚህ ጋ። ህዝቡ ግለሰብ ያው እየተባበረን እንደምንም ማለት ነው። እና አካባቢ ላይ ግን በጣም ምንም አይነት ማስተማመኛ ነገር ከአንድስ ብዙም አላገኘንም። ያሰራን የምንለው ነገር ማለት ነው። እና ህጻናት ብዙ አሉ፣ እርጉዞች አሉ ምናምን። በጣም ግን በጭንቀት ነው። መንገድ የለም። መደብር ገብተሽ ደግሞ የምትገዙ ነገር የለሽም። ብር እንዲኖርሽ ምንም አይነት ነገር የለም። መደብሮች የሉም፣ ባዶ ናቸው፣ ወድመዋል።
ቅዳሜ ዕለት በጂጂጋ ከተማ በሚገኙ ነዋሪዎች ላይ በደረሰ ጥቃት የብዙ ሰዎች ህይወት ማለፉ፣ ብዙ ቤተ ክርስቲያኖች መቃጠላቸው፣ የነዋሪዎቹ መኖሪያና የንግድ ቤት መዘረፉ፣ እንደዚሁም ደግሞ ወደ ቤተ ክርስቲያኖች ነዋሪዎች ተጠልለው እንደሚገኙ፣ በዚያም ደግሞ የመደፈር ጥቃት እንደደረሰ ነዋሪዎችን እማኝ አድርገን መዘገባችን ይታወሳል። በጂጂጋ ዩኒቨርሲቲ ተማሪ የሆነ አንድ አስተያየት ሰጪ ለአሜሪካ ድምጽ እንደተናገረው ይህንን ግጭትና እንደዚሁም ደግሞ ይህንን ቀውስ ተከትሎ በዩኒቨርሲቲው ግቢ ውስጥ ምንም አይነት የምግብ አገልግሎት የለም፣ በዚህም የተነሳ ለችግር ተዳርገናል ይላል። አነጋግሬው ነበር።
እኔ የሁለተኛ አመት ተማሪ ነኝ። የሰመር ኮርስ ማለት ነው።
የክረምት
አሁን የክረምት ማለት ነው።
እሺ።
አሁን አጠቃላይ ተማሪዎች ወደ እስከ 9000 ይሆናሉ ትምህርት የጀመሩት። አሁን ባለው የጸጥታ ችግር ግን የተወሰነ ተማሪ ብቻ ነው ያለው። የክልሉ ተማሪዎች እንዳለ ወደ ቤታቸው ገብተዋል እና የተቀረ ነው ደግሞ የመሀል ሀገር ተማሪ ብቻ ነው። የመሀል ሀገር ተማሪ ደግሞ አሁን ያለው የውሃ አቅርቦት፣ የምግብ ችግር በከፍተኛ ሁኔታ ነው ያለ። ሰው ምግብ አጥቶ እየታመመ ነው። በዛ ላይ ደግሞ የንጽህና ጉድለት የተነሳ ምንም የሰርቪስ የሚሰጥ ነገር የለም። ከዚህ የተነሳ የተለያየ ችግር ውስጥ ነው ያለው ተማሪዎች። በዚህም የተለያየ ጥያቄ በምናቀርብበት ወቅት የሚሰጠን ምላሽ እዛው ቆዩ ነው። የመንገድ ላይ ደግሞ የጸጥታ ችግር አለ። ወደ አካባቢያችን እንዳንሄድ የትራንስፖርት ችግር አለ። በዛ ላይ ደግሞ አሁን እዚህ መሀል ላይ ደርሰን ለምንድን ነው ወደ ሌላ ዩኒቨርሲቲ በተለይ የሁለተኛ ዲግሪ ሁለተኛ አመት የሆኑ ተማሪዎች ለምን ወደ ሌላ ዩኒቨርሲቲ እሺ ተደርጎ ኮርስን አንጨርስም የሚል የዘንድሮን የኮርስ ለምን አንጨርስም የሚል ጥያቄ አቅርበን ነበር። ይህንንም ትምህርት ሚኒስቴር የሰጠን ምላሽ እስካሁን ምንም ነገር የለም።
የምግብ ችግር አለ ብለኸኛል እና የምግብ ቤቶቹ ዝግ ናቸው? ከተዘጉ እስከ መቼ ጀምሮ ነው የተዘጉት?
አዎ፣ ይሄ ነገር የተፈጸመው እንግዲህ ባለፈው በቅዳሜ በጅጅጋ ከተማ በተነሳው ሁከት አደጋው ስለደረሱ ምግብ አቅራቢዎቹ እንዳለ ቤተሰቦቻቸው ንብረታቸው ስለተዘረፈ ቤተሰቦቻቸው ስለተገዱባቸው እንዳለ ግቢውን ጥለው ወጥተዋል። ከዚህ የተነሳ ምንም ምግብ የሚያዘጋጅ ሰው የለም። በአሁኑ ይሄ ያለው እውነታ ነው። ከዚህ የተነሳ ተማሪ ለችግር ተጋልጧል ነው።
የመማር ማስተማር ሂደቱም ተቋርጧል ማለት ነው አሁን?
አዎ፣ የመማር ማስተማሩ ምንም የለም። ዶክተሮቹም የሉም። ሌላም የሞተም ዶክተር አለ፣ የተደበደቡም አለ፣ የተሰረፉም አሉ። ሌሎቹም የአካባቢ ለቆ ወጥቷል። ካለ ኢንፎርሜሽን አሁን ሁሉም ነገር ተዘጋግቷል። በተለያየ ዲፓርትመንት ላይ ያሉ ደግሞ ስኩሎች፣ በዩኒቨርሲቲ ውስጥ ያሉ ስኩሎች እንዳለ ተዘጋግተዋል። የመማር ማስተማሩ ነገር ምንም ነገር የለም። ያው በአብዛኛው ተማሪ ወጥቷል እና አሁን እዚህ መሀል ከመሀል ሀገር የመጣን ተማሪዎች የትራንስፖርት ችግር አተን ወይ ደግሞ ወደምንሄድበት ግራ ተጋብተን እዚህ ቁጭ ብለን ወይ አልተማርንም። በዛ ላይ ደግሞ ወደ አካባቢዎች እንዳንሄድ የጸጥታ ችግር አለ። እዚህ አካባቢ እንዳንቆይ ደግሞ የምግብ የውሃ አቅርቦት ከግቢ ውስጥ ያሉ የሱቆች ሰርቪስ እንዳለ ተዘግተዋል። ምንም አይነት በገንዘብ ሰው ተገዝቶ ወይ ውሃም ቢሆን የተለያየ ነገር መጠቀም አይቻልም። በፊቱንም ደግሞ ጅጅጋ ውስጥ ውሃ ከምግብ ጋር ስለማይቀርብ ውሃ ሰው ከየሱቁ እየገዛ ነው ሀይላንድ የሚጠቀመው። የውሃ አቅርቦት የለም። ከዚህ የተነሳ በጣም አደጋ ውስጥ ነው ያለ ነው ማለት ነው።
ተደበደቡ ሰዎች አሉ ብለህ ነበር እና ዩኒቨርሲቲ ውስጥስ ችግሩ ደርሶ ነበር? ወደ ዩኒቨርሲቲ የመጣ ነገር ነበር እንዴ?
ዩኒቨርሲቲ ውስጥ የገባ የለም። በእለቱ ቅዳሜ ተማሪዎች ወደ ውጭ ወጥተው ነበር የተለያየ ነገር ለመገበያየት ማለት ነው። እነኚህ ተማሪዎች በወጡበት የሞቱ አሉ። በትክክለኛ ለማለት ሆስፒታል የገቡ አሉ፣ አድራሻቸው ያልታወቁ አሉ። ብዙዎቹ የተደበደቡ አሁን ሕክምና እየተመላለሱ ያሉ ሆስፒታል የተኙ አሉ፣ የሞቱ አሉ። ይሄ በትክክል ያው ሪፖርትም ተደርጓል ማለት ነው ለግቢው።
በአሁኑ ሰዓት የትምህርት ቤቱ አስተዳዳሪዎች አሉ? ትምህርት ቤቱን የሚያስተዳድሩት ሰዎች ያነጋገሯችሁ ሰዎች አሉ?
እስካሁን እንግዲህ ያየነው የተማሪ ዲን ነው። የተማሪ ዲን ነው ያነጋገረን። የተማሪ ዲን አሁን ትላንትና ማታ ስናነጋግረው እራት ጠፍቶ፣ ያው በፊትም ምግብ የለም፣ ተማሪዎች መኪናውን የደበደቡ መጨረሻ ላይ ጥሎን የጠፋው ማለት ነው ከግቢ ምንም ማድረግ አልችልም ብሎ ነው ከግቢው ጥሎን የጠፋው። እና እስካሁን ድረስ መጥቶ የምግብ ችግር እንዲህ አይነት ነገር አቃልላቸዋለሁ ያለ ነገር የለም ማለት ይቻላል ማለት ነው።
በሌላ በኩል ይህንኑ ግጭት ተከትሎ በጂጂጋ ከተማ የተከሰተውን ጥቃትና ግጭት ተከትሎ ወደ ድሬዳዋ ከተማ ገንደ ገራዳ በተባለ ሰፈር ተዛምቶ የነበረ ሲሆን በዚያም በተፈጠረው ግጭት የ14 ሰዎች ሕይወት ማለፉን መዘገባችን ይታወሳል። በዚህ ግጭት የጅቡቲ ዜግነት ያላቸው ነዋሪዎች ሕይወት ማለፉንና የዜጎቹ ደህንነት እንደሚያሳስበው የጅቡቲ መንግስት ያወጣውን መግለጫ ጠቅሰን መዘገባችንም ይታወሳል። ይህንንም ተከትሎ ትላንትና የጅቡቲ ዜግነት ያላቸው ነዋሪዎች ድሬዳዋ ከተማን ለቀው ወደ ጅቡቲ መሄዳቸውን ነዋሪዎች ገልጸውልናል። በሌላ በኩል በጅቡቲ ከተማ የሚገኙ ኢትዮጵያውያን ስጋት እንዳለባቸውና ጥቃት እየደረሰባቸው እንደሆነ አንድ ነዋሪ ከጅቡቲ ከተማ ሁኔታውን ገልጾልናል።
ከትላንት ወዲያ ጀምሮ በኢትዮጵያኖች ላይ ከፍተኛ ጥቃት እያደረሱባቸው ነው ያሉት። ከጂጂጋ የመጡ እዚህ የሚኖሩ እንደኛው ተሰደው የሚኖሩ ኢትዮጵያኖች ናቸው። ያው በድሬዳዋው ምክንያት የተነሳ ያው እዚሁም ጥቃት እያደረሱባቸው ነው ያሉት። ንብረታችንን ሸጠን እስከምንሄድ ድረስ እባካችሁን እርዱን ብለው እያለቀሱ ልጆች አሉ፣ ህጻናት ልጆች፣ አራት የወለደች ሴቶች አሉ። ግማሹ ቤት ውስጥ ተዘግቶበትም ያላለ መውጣት ፈርቶ ማለት ነው። ወደ 6 ቀበሌዎች ናቸው ወደ ከተማ ወጣ ብሎ።
አንድ ሌላ ነዋሪም ይኸው ስጋት እንዳለ ለአሜሪካ ድምጽ ተናግረዋል። በሌላ በኩል በጉዳዩ ላይ ጅቡቲ ከሚገኘው የኢትዮጵያ ኤምባሲ መረጃ ለማግኘት ጥረት ብናደርግም የስራ ሰዓት በማለፉ ስልካቸውን የሚያነሳልን ሳናገኝ ቀርተናል። በተጨማሪም ይህንኑ በተመለከተ ኤምባሲው አሰራጭቶታል የተባለው ወረቀት እንደሚዘረዝረው በኢትዮጵያ በአንዳንድ ቦታዎች የተነሱትን አለመረጋጋት ተከትሎ በአሁኑ ወቅት በጅቡቲ ከተማ ውስጥ በአንዳንድ አካባቢዎች በሰው አካል ላይ ጉዳትና በንብረቶች ላይ ዘረፋም እየተካሄደ በመሆኑ ሚስዮኑ ለጉዳዩ ልዩ ትኩረት በመስጠትና ከጅቡቲ ከፍተኛ የስራ ኃላፊዎች ጋር በመነጋገር በቅርበት እየሰራ ይገኛል ብሏል በመግለጫው። ይህንንም ተከትሎ ችግሮች ከደረሱ ለኤምባሲው እንዲያስታውቁ ከስልክ ቁጥሮችን የያዘ መረጃዎች ተሰራጭተው ይገኛሉ። ይህንኑ በተመለከተ ከጅጅጋ ከሶማሌ ክልል መንግስት እንደዚሁም ከኢትዮጵያ የፌዴራል መንግስት ተደጋጋሚ ምላሽ ለማግኘት ሙከራ አድርገን ነበር። ስልካቸው ስለማይነሳና ፈቃደኛ ስላልሆኑ ልናገኛቸው ምላሻቸውንም ልናካትት አልቻልንም። በሌላ በኩል በጂጂጋና ሌሎች ከተሞች የሀገር መከላከያ ሰራዊት እያደረገ ያለው የማረጋጋት ስራ መቀጠሉን የመከላከያ ሚኒስቴር አቶ ሞቱማ መቃሳ ለሀገር ውስጥ መገናኛ ብዙሃን አስታውቀዋል።
የመከላከያ ሰራዊቱ እንዲገባ ነው የተደረገው። መከላከያ ሰራዊትና የፌዴራል ፖሊስ ከዚያ በኋላ ያው የመረጋጋቱ ሁኔታ አለ። በከተማ ውስጥ በፊት የተከሰቱ ችግሮች ቢኖሩ በአሁኑ ወቅት በከተማ ውስጥ መረጋጋት አለ። ሰው መንቀሳቀስ ጀምሯል። ከጊዜ ወደ ጊዜ ደግሞ እየተሻሻለ የመጣበት ሁኔታ አለ። ሆኖም ግን አንዴ ወደ ነበረበት ሁኔታ መመለሱ ጊዜ ቀናትን ሊወስድ ይችል ይሆናል። ለሁሉም ግን ሰራዊቱ እና ፌዴራል ፖሊስ ውስጥ ገብቶ የማረጋጋቱን ስራ እየሰራ ያለበት ሁኔታ ነው ያለው።
አያይዘውም የተፈጠረውን ችግር በሚገባ ለማረጋጋት የአካባቢው ነዋሪዎች በተለይም ደግሞ የሀገር ሽማግሌዎች ተሳትፎ እንዲያደርጉ ጥሪያቸውን አስተላልፈዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው የኢትዮጵያ መንግስትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና፣ ለዲሞክራሲ ስርዓት ግንባታና ሀገራዊ ሰላምና እርቅ ለመስራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ ጎልማሳ ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች ወደ ሀገራቸው ከመግባታቸው በፊት ያለፈውን ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቅን እንገኛለን። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የ11ኛ ክፍል ተማሪ ልጁን ቢንያምን ትቶ ወደ ኤርትራ ለትግል ሲገባ የወጣቱ ቢንያም ድጋፍ ነበረው። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፎውን፣ የአባቱን የፖለቲካ ትግል፣ በቤተሰቡ ያሳደረውን ሁሉ አንስቶ ይወያያል በመጨረሻው ክፍል።
በጣም ስለ ዲሲ የሚናፈቀ ነገር ምንድን ነው?
አብረን የምናሳልፋቸው ጊዜዎች፣ ሬስቶራንት የምንሄድባቸው ጊዜዎች፣ ቤት ውስጥ የምንጫወታቸው ጨዋታዎች፣ እስፔሻሊ ስንወያይ አንብበህ የምትጠይቀኝ ጥያቄ፣ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸው እና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር የምንቆያቸው ጊዜዎች፣ ቨራይዘን ሴንተር ባስኬት በጣም ትወዳለህ፣ ገንዘቤን የጨረስከው አንዱ በሱ ነው። ቨራይዘን ሴንተር አብረን ሄደን የምንጮኸው ጩኸት እና አንተ ኩክሊ በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ ምትላለህ። እሱ እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቨንስ ደጋፊ ነበርክ። ሁለቱ በሚጫወቱበት ጊዜ ሁሌ ሬቨንስ ነበር የሚያሸንፈው እና የምታበሳጨኝ ነገር በተለይ ጌሙ ሊያልቅ አካባቢ እኔ ተቃለ ወደ ተናድጄ ሲሄድ የመኝታ ጊዜ አልደረሰም አባባ ምትለኝ እነሱ ትዘያል ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ ዲነር የት ነው የምንበላ ብዬ አስመርጠሃለሁ ትመርጣለህ። አንዳንዴ ትዝ ይለኛለን የት ልኔ ስልህ ይሁኔ ትልኝና እንደዚህ እስክስታ ታሳየኝ ነበር ማዛ ቤት። እነዛ ጊዜዎች ዲሲን ለቅቄ ሲሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው። ሌሎች ብዙ ነገሮች አሉ፣ ግን ከአጠገቤ አልለይም ያሉት ስፔሻሊ ከአንተ ጋር የምናሳልፋቸው ጊዜዎች ናቸው። በእርግጥ ደግሞ አንተ እና ሁለት ቤስት ፍሬንዶች ነበሩ ቶሚና አቡ። አራታችን ሆነን ላይብረሪ ብናሳልፋቸው ጊዜዎች እንዴት እነዛ ልጆች በተለይ አቡ ታውቃለህ፣ ጥያቄ ያበዛል። ምን ይላል ተው ስትለውም አይተውም፣ ይጠይቃል። ቶሚ ትንሽ ዝምተኛ ነው። ቤት ውስጥ እኛ ቤት ይመጡ ነበር ሁላችሁም ሰብስብ ቤት ቱተር አረጋችሁ ነበረ። ቱተር ሳረጋችሁ የምትጠይቁት ጥያቄ በጣም ይገርመኝ ነበረ። ሌላ ልጅ ነበር አንድ በጣም ጎበዝ ልጅ ነበር ታስታውሳለህ? ሲራክ በጣም ይገርመኝ ነበር። ምክንያቱም ተታፍንት ልጅ ነ ሲሆን ልጅ በጣም ጎበዝ ልጅ ነው። እሱ የሚጠይቀው ጥያቄ በጣም ትዝ እንትን ይለኛል። ትምህርት ቤት ስትመርጥ የት ሀይ ስኩል ልግባ ብለህ ያደረግናቸው ክርክሮች እንዴት ኮንቪንስ እንዳደረገኝ እና እንዴት ጎንዛጋ ኮሌጅ ሀይ ስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበረ። ምንድን ነው ቤንጃሚን ቤኒከር ኳ በጣም ጥሩ ትምህርት ቤት ነው፣ ግን የመጨረሻው ውሳኔ ያንተ ነበረ። እሱ ትዝ ይለኛል። ጎንዛጋ በጣም ውድ ትምህርት ቤት ነው። አብዛኛውን ኦልሞስት 90% ስኮላርሺፕ አግኝቴ ነው ቢኮዝ አይ ቲንክ ዩ ስኮርድ ዋን ኦፍ ዘ ሃይስት ግሬድ። እነሱ ጊዜዎች የምንወያያቸው ጊዜዎች እና ላይክ ካደክ በኋላ ጓደኛ ነበር ኦፍኮርስ ኦሽን ሲቲ ትዝ ይላል። ኦሽን ሲቲ ሄደን ጀርባዬ ላይ ወጥተህ ውሰደኝ የምትለው በዛ በእንትን ላይ ምንድን ነው ያ ስቡን መላቃ የሚያንሳፍፍ ነገር ውሃ ላይ የምትሄድበት ነገር ምንድን ነው የሚባለው? እሱ ላይ ወጥተን አንድ ላይ እንሁን እያልክ እንትን የምትለኝ ደሴ አይፎን 4 ገዝቼ ለመጀመሪያ ጊዜ አይፎን 4 ገዝቼ የኔ ስትጠቀም ውሃ ውስጥ አስገብተህ ጥለኸው በገዛን በሶስተኛው ቀን መቀየር ነበረብኝ። ዶስ ቲንግስ በጣም በጣም ትዝ ይለኛል። እና ከፋሚሊ ጌት ቱጌዘር ባልቲሞር የምንሄደው ሁሉ ጊዜ በእንትኖች ባልቲሞር ሄደን በፋሲካ በታንክስጊቪንግ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበር። እና ያን ጊዜ እናንተ ተሰብስባችሁ ልጆች የምትጫወቱት ጨዋታ እነሱን አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል፣ በጣም በጣም ይለኛል። እና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ትጽፍልኝ ነበር፣ አባባ ይሄ ጌም እየመጣ ነው እኔ ጋር ብትሆን አይወሽ ትለኝ ነበር። እና ያኔ እነዛ በጣም ሚስ አደርጋቸዋለሁ።
So why are you deciding to go to Ethiopia after?
ወደ ኢትዮጵያ ከ26 ወይ ከ27 ዓመታት በኋላ ለመመለስ የወሰንከው ለምንድን ነው? ምክንያቱም ለረጅም ጊዜያት አልተያየንም ከኛ ጋር እና ሁሌ ትመጣለህ፣ ከዛ ደግሞ ትሄዳለህ። ለምን?
በእርግጥ ኢትዮጵያ ውስጥ ለስምንት አመት አይደለም ወድጄ አይደለም ያልኩት ሳሎን ነው በግድ መግባት ስላልቻልኩ ነው። አሁን ለመሄድ በጣም ይወስ ካንተ ጋር ብዙ ጊዜ ባሳለፍ ደስ ይለኛል፣ ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ። የነጻነት የፍትህ የዲሞክራሲ ፕሮጀክት አለ፣ አላለቀም እሱ። አሁን በእርግጥ ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል፣ ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም። ሰው እነዛ ነገሮች ብዙ ውይይቶች ይፈልጋሉ፣ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉ እና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ። ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ። ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚለው ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚለው ጥያቄ መመለስ አለበት። የኢትዮጵያ ህገ መንግስት መሻሻል አለበት። የት ጋር የሚሻሻለው እሱ መወያየት አለብን። ምን አይነት ኢትዮጵያ ትፈጠራለች የሚለው ጥያቄ መመለስ አለበት። ያንን ለመመለስ የእኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ። እሱን ነገር መጨረስ አለብኝ ብዬ አንድ ነገር ጀምሬ ታውቃለህ፣ ጀምሬ ሳልጨርስ ብቀር ደስ አይለኝም። ሶ ያላለቀ አንፊኒሽድ ፕሮጀክት አለ፣ እሱን መጨረስ አለብኝ። እኔ እናንተን በተመለከተ ከኤርትራው የተሻለ ነው ብዬ አምናለሁ አሁን ያለን። ምክንያቱም ኢትዮጵያ ከሄድኩኝ አንደኛ አንተ ራስህ ኢትዮጵያን በሚገባ ማወቅ የሚገባህ ቦታዎች አሉ። ከዚህ ፊት የጠየቀኝ ቦታዎች አሉ። ኢትዮጵያ ውስጥ ኢትዮጵያ ታሪካዊ ሀገር ናት። ያችን ታሪካዊ ሀገር እኔ በህይወት ቆሜ አብረን ብናይ እፈልጋለሁ። ቶሎ ቶሎ መገናኘት እንችላለን። ከበፊቱ የበለጠ ና ስትለኝ ሮጬ መምጣት እችላለሁ። ከአሜሪካ ከኢትዮጵያ ወደ አሜሪካ ና ካልከኝ መምጣት እችላለሁ። አንተም ና ስልህ መምጣት እችላለህ። አሁን ደ ስካይ ዘ ሊሚት። ኢንፋክት እኔ እናንተ እኮ አሁን መቼ ነው ኦገስት ላይ ትሄዳለህ ትምህርት ቤት? ከሄድክ እኮ እዚህም አንገናኝም። እዛ ብቻ አይደለም እዚህም አንገናኝም። እና እኔ እናንተ ደፍንትሊ አሁን ከአሁን በኋላ ከበፊቱ ይበልጥ የምንገናኝ ሰዎች ነን እና ብዙ እንዳለፉት ሶስት ዓመታት አንሆንም። እሱን ትራስት ሚ ስጠራህ ትመጣለህ፣ ኢትዮጵያን አሳያለሁ። ስትፈልገኝ እመጣለሁ፣ እዚህ ከአንተ ጋር እንሆናለን እና በእሷ ትጠራጠር።
ትንሽ ጊዜ ነው አሁን የቀረን። የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ ለእኔ
የመጨረሻው ነገር ብነግርህ ታስታውሳለህ? ዳላስ ኤርፖርት ላይ ሆነን ምን እንዳልኩህ ምን እንዳልከኝ፣ እኔ እንድትሆን ያሳደግኩህ ነገር አለ። እሱን ነገር ከሆንክልኝ ለእኔ ኖረህልኛል። ከዛ በኋላ ለራስህ ትኖራለህ። ትምህርት ቤት ጨርስ፣ የባችለር ዲግሪ አይበቃህም፣ ከዛም በላይ መጨመር አለብህ። እና እነሱን ሁለት ነገሮች ካደረግ እኔ በፍጹም አንተን በመውለዴና በማሳደገ እጅግ በጣም ደስ ይለኛል። እሱን ደስታ አትቀማኝ። Keep it. So kadar akli, you have done to me everything.
That's all the time, yeah. Thank you for this conversation.
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አድራጋው ነበር። ዝግጅታችንን ሲያቀናብርልን የቆየውን ሞቅቢል ያበረው ነበር።
በጀመርነው የጎሳዬ ተስፋዬ ሙዚቃ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Where are you?
ኩን ራዲዮ ሰገለ አሜሪካቲ